ላውዴቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥር 28 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት ዕለታዊ መልእክት እንደገለጹት የተመሰቃቀለ ሕይወቱን በመረዳት በትሕትና ራሱን ዝቅ የሚያደርግ ሰው የእግዚአብሔር ምሕረታዊ ጸጋ በእርሱ ላይ እንደሆነ ይሰማዋል ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ አርዕስተ ዜናዎቻችንን በቅድሚያ እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትና ዕለት ባደረጉት አስተንትኖ እንደገለጹት ኢየሱስ በየመንገዱ የሚያገኛቸውን ሰዎች እምነት እያነቃቃ ከበሽታቸው እየፈወሳቸው በየመንገዱ ይዘዋወር እንደነበር መግለጻቸውን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው የካቲት 16 2010 ዓ.ም ላይ ለዓለማችን በተለይም በኮንጎ ዲሞክራቲክ ሪፐብሊክና በደቡብ ሱዳን ሰላም ይመጣ ዘንድ የአንድ ቀን ጾም ጸሎት ማወጃቸው መገለጹን የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን የአንድ ዳኛ የፍርድ አሰጣት ሂደት ፍትሐዊ መሆን አለበት ማለታቸው መገለጹን በሮም በሚገኘው የላቴራን ጳጳሳዊ ዩኒቨርሲቲ ውስጥ ዓለም አቀፍ የወጣቶች ፌስቲቫል መዘጋጀቱ መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት ወደ እናንተ አድማጮቻችን በቅደም ተከተል የምናቀርባቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ በሚነበበው ቅዱስ ወንጌል ላይ ተመስርተው አስተንትኖ እንደሚያደርጉ ይታወቃል። በዚህ መሠረት በትላንትናው ዕለት በላቲን የሥርዓተ አምልኮ አቆጣጠር ደንብ መሠረት ከማርቆስ ወንጌል ከምዕራፍ 1 ከቁጥር 21 እስከ 39 ተወስዶ በተነበበው የመጽሐፍ ቅዱስ ክፍል ላይ ተመርኩዘው ባደረጉት አስተንትኖ እንደገለጹት ኢየሱስ በየመንገዱ የሚያገኛቸውን ሰዎች እምነት ያነቃቃ ከበሽታቸው እየፈወሳቸው በየመንገዱ ይዘዋወር ነበር ብለዋል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Il Vangelo di questa domenica prosegue la descrizione di una giornata di Gesù a Cafarnao, un sabato, festa settimanale per gli ebrei. Questa volta l'Evangelista Marco mette in risalto il rapporto tra l'attività taumaturgica di Gesù e il risveglio della fede nelle persone che incontra.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው ለተሰንበት የተነበበልን ቅዱስ ወንጌል የማርቆስ ወንጌል ከምዕራፍ 1 ከቁጥር 21 እስከ 39 ማለታቸው ነው። ኢየሱስ ወደ ቀፍረናሆም መሄዱን የአይሁዳውያን ሳምንታዊ በዓል በሚከበርበት በሰንበት ቀን ኢየሱስ ያከናወናቸውን ድርጊቶች ይዘረዝራል። በዚህ ጊዜ ወንጌላዊ ማርቆስ ኢየሱስ የመፈወስ ተግባርንና ኢየሱስን በተገናኙ ሰዎች መካከል ያለውን እምነት በማጉላት ያሳየናል። በርግጥ ኢየሱስ ሁሉንም አይነት በሽታዎች በመፈወስ ኢየሱስ የሕዝቡን እምነት ማነቃቃት ፈልጎ ነበር። በወቅቱ ኢየሱስ በቀፍረናውም ያደረገው ቆይታ የጀመረው የስምዖንን አማት በመፈወስ ነበር። አካላዊ ስቃይ የገጠማቸውንና የመንፈስ ጭንቀት ያደረባቸውን ሰዎች የኢየሱስ ተልኮን በቃላትና በተግባር መሳካቱን በመግለጽ የሚያድንና የሚያጽናና መሆኑን በማሳየት ይህም ክስተት እጅግ አስፈላጊ መሆኑን ይገልጻል። ኢየሱስ በአንድ ሕክምና የሚሰጥበት የመመርመሪያ ክፍል ውስጥ ገብቶ ለማዳን አልመጣም። ኢየሱስ አንድ ገለልተኛ የሆነ ሕክምና በሚሰጥበት የመመርመሪያ ክፍል ውስጥ ገብቶ ለመስበክ አልመጣም። በሕዝቡ መካከል ነበር እንጂ በብዙሃኑ መካከል ነበር የተገኘው። ኢየሱስ በዚህ ምድር ላይ በነበረበት ወቅት አብዛኛውን ሕይወቱን ያሳለፈው በመንገድ ላይ በሕዝቦች መካከል ወንጌልን በመስበክ አካላዊና መንፈሳዊ የሆኑ ቁስሎችን በመፈወስ እንደነበረ እናስታውሳለን። ይህ ሕዝብ በተደጋጋሚ በመከራ ውስጥ የኖረ መሆኑን ቅዱስ ወንጌል በተደጋጋሚ ይናገራል። በብዙ መከራዎች፣ ችግሮችና እንግልቶች ውስጥ ስቃይ ውስጥ ገብቶ የነበረ ሕዝብ ነበር። በዚህ መከራ ውስጥ የሚገኙ ሰዎች ነፃ ለማውጣት ብቃት ያለው ኃይል ያስፈልጋል። ነፃ የማውጣትና አዳሽ የሆነ ኃይል የሚሰጥ ኢየሱስ ብቻ ነው። በዚህም ምክንያት ነው እንግዲህ እስከ ማምሻው ድረስ ኢየሱስ በሕዝቡ መካከል በመሆን ያንን የሰንበት ቀን ያጠናቀቀው። በዚሁ መልኩ ነው ሰዎችን እየፈወሰ የኖረው። ከዚያም በኋላ ደግሞ ኢየሱስ ምን ሠራ? በማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ። ወደ አንድ ገለልተኛ ስፍራ ሄዶ ይጸልይ ጀመረ። ኢየሱስ ይጸልያል። በዚህ መንገድ የራሱንና ተልእኮውን ወደ ታሪካዊ ራእይ ይቀይረዋል። ይህም የእርሱ ተአምራቶችና የእሱ ተአማኒነት ያለው ኃይል ከየት እንደመጣ ቁልጭ አድርጎ ያሳያል። እንዲያውም ተአምራት ለእምነት ምላሽ እንዲሰጡ የሚጋብዙ ምልክቶች ናቸው። ሁልጊዜ እርሱ የሚያስተላልፋቸው ቃላትን የሚያመለክቱ ምልክቶች ናቸው። በቃላትና በተግባር በመገለጽ በእርሱ ላይ ያለንን እምነት በድጋሚ እንዲያንሰራራ ያደርጋሉ። በክርስቶስ መለኮታዊ ኃይል ጸጋ አማካይነት መንፈሳዊ ለውጥ ማምጣት ያስችላሉ። በዛሬው ዕለት የተነበበው ቅዱስ ወንጌል የተደመደመው ኢየሱስ የእግዚአብሔርን መንግሥት ለማወጅ የሚያመች ተገቢ ስፍራ መንገድ ላይ መሆኑን በመግለጽ ነው። ደቀ መዛሙርቱ እርሱን ሊፈልጉትና መልሰው ወደ ከተማ ሊያመጡት ይፈልጉት ነበር። ኢየሱስ ለነዚህ ደቀ መዛሙርቱ ምን ብሎ ነበር የመለሰው? እርሱም ከዚህ ተነስተን በአቅራቢያ ወዳሉ መንደሮች እንሂድ፣ እዚያም ልስበክ፣ የመጣሁት ለዚሁ ነውና አላቸው። የማርቆስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደተጠቀሰው ይህ የእግዚአብሔር ልጅ መንገድና የርሱ ደቀ መዛሙርት መንገድ ነው። ይህም መንገድ እያንዳንዱ ክርስቲያን መንገድ ሊሆን ይገባል። መንገድ የወንጌል ምስጢራዊ አዋጅ የሚነገርበት ስፍራ እንደመሆኑ የቤተ ክርስቲያን ተልእኮ መሄድ የሚል ምልክትን መከተል ይኖርበታል። ቤተ ክርስቲያን የሕዝቡን ንቅናቄ እየተመለከተች አብራ መጓዝ ይኖርባታል እንጂ ቀጥ ብላ መቆም በፍጹም አይገባትም። ለመንፈስ ቅዱስ ድምፃችንን ራሳችንን ክፍት እናድርግ። የሕዝቡን ነፍሶችና አካላት ሐኪም የሆነው ኢየሱስ የፈወሰው ቃላትን ሁሉ ለማምጣት ቤተ ክርስቲያንን በሕዝቡ ውስጥ ድንኳኗን ሙሉ በሙሉ እንድታሰፋና እንድትተክል የሚያስችላትን የመንፈስ ቅዱስ ድምፅ በየቀኑ ለመስማት ቤተ ክርስቲያን ራሷን ክፍት ማድረግ ትችል ዘንድ እመቤታችን ቅድስት ድንግል ማርያም ትርዳን፣ በአማላጅነቷም ትጠብቀን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና አገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመስርተው ያደረጉትን አስተንትኖ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና አገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ካደረጉት አስተንትኖ በመቀጠል በካቶሊክ ቤተ ክርስቲያን ከፍተኛ ትኩረት ከሚሰጣቸው ጸሎቶች መካከል አንዱ የሆነውን መልአኩ ገብርኤል ማርያምን ያበሰረበትን ጸሎት ከምዕመናን ጋር በመቀባበል ከደገሙ በኋላ ዘወትር እሁድ የሚያደርጉትን መልእክት ማስተላለፍ የጀመሩት እንደ ጎርጎሮሳውያኑ የቀን አቆጣጠር በ1945 ዓ.ም በጀርመን አገር ሄርስበርግ በሚባልበት ስፍራ በነበረው የናዚ የእስረኞች ማጎሪያ ጣቢያ ይኖር የነበረ ቴርዚዮ ኦሌቬሊ የሚባል ወጣት በዚያው የናዚ እስረኞች ማጎሪያ ጣቢያ ለፈጸመው መልካም ገድል የተነሳ የብጽህና ማዕረግ እንደተሰጠው ቅዱስነታቸው ገልጸዋል። እርሱ በወቅቱ ገና በጣም ወጣት የነበረ ሰው ቢሆንም በተለያዩ ምክንያቶች ለደከሙ ሰዎች የክርስቶስን ፍቅር በመስበክ ተስፋ ለቆረጡ ሰዎች የተስፋን ዘር በመዝራት በዚያው በእስር ላይ በነበሩ ሰዎች መካከል የወንድማማችነትን መንፈስ በመፍጠር በስቃይ ውስጥ ይገኙ ለነበሩ ሰዎች ተስፋ እንዲያደርጉ በማስተማር በአሁኑ ዘመን ለሚገኙ ወጣቶች በአብነት የሚጠቀሱ ምስክርነትን በመፈጸሙ ለእነዚህና እነዚህን ለመሳሰሉ እርሱ በወቅቱ ለፈጸማቸው ትላልቅ ገድሎች የተነሳ ይህ የብጽህና ማዕረግ እንደተሰጠው ቅዱስነታቸው አክለው ገልጸዋል። በመቀጠልም የሕይወት ወንጌል ለዓለም ደስታ በሚል መሪ ቃል በጣሊያን የተከበረውን የሕይወት ቀን ለማክበር በዚያው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን መልእክት ማስተላለፋቸውን ለመረዳት ተችሏል። ቅዱስነታቸው በወቅቱ የሕይወት ወንጌል ለዓለም ደስታ በሚል መሪ ቃል የተከበረውን የሕይወት ቀን ለማክበር በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ በዕለቱ የተገኙ ምዕመናን በቁጥር በጣም አናሳ መሆናቸውን ከጠቀሱ በኋላ በቁጥር የማነሳቸው ጉዳይ በጣም እንደሚያሳስባቸው ቅዱስነታቸው አክለው ገልጸዋል። ምክንያቱም አሉ ቅዱስነታቸው፣ ምክንያቱም በአሁኑ ወቅት በዓለማችን በጣም በብዙ ሺህ የሚቆጠሩ የጦር መሳሪያዎች በሚመረቱበት በአሁኑ ወቅት፣ የሰው ልጆች ሕይወትን የሚቃረኑ ሕግጋት በሚጸድቁበት በአሁኑ ወቅት፣ በየቀኑ የሰው ልጆች ሕይወት እንደ ዋዛ በሚቀጠፍበት በአሁኑ ወቅት፣ ይህንን በመቃወም በተቃራኒው ደግሞ የሰው ልጆች ሕይወት ክቡር መሆኑን ለማስረዳት የሚደረገው እንቅስቃሴ የሚደግፉ ሰዎች በጣም ጥቂት መሆናቸው እንደሚያሳስባቸው ቅዱስነታቸው ጨምረው ገልጸዋል። እባካችሁን የዓለም ሕዝብ ለዚያ ሳሳቢ ጉዳይ በንቃት ተገቢውን ምላሽ ይሰጥ ዘንድ መጸለይ ይገባል ብለዋል ቅዱስነታቸው። በቅርቡ ሳይክሎን በተባለ አውሎ ንፋስ ምክንያት በማዳጋስካር ሕይወታቸው ላጡና የአደጋው ሰለባ ለሆኑ ሰዎች ሐዘናቸውን እንደሚጋሩና በጸሎት ከነርሱ ጋር በመሆን እግዚአብሔር መጽናናቱንና ብርታቱን ይሰጣቸው ዘንድ እንደሚማጸኑም ቅዱስነታቸው በወቅቱ ገልጸዋል። ቅዱስነታቸው በመቀጠልም በአሁኑ ወቅት በተለያዩ የዓለማችን ክፍሎች እየተከሰቱ በሚገኙ ግጭቶች ሳቢያ እየተሰቃዩ የሚገኙ ወገኖቻችንን ለማስታወስ በመጪው የካቲት 16 2010 ዓ.ም በዓለም አቀፍ ደረጃ የጾምና የጸሎት ቀን እንዲሆን ማወጃቸው የተገለጸ ሲሆን በዚህም የጾምና የጸሎት ቀን በአሁኑ ወቅት በኮንጎ ዲሞክራቲክ ሪፐብሊክና በደቡብ ሱዳን በቀጣይነት በመካሄድ ላይ ባሉ ግጭቶች ሳቢያ የበርካታ ሰዎች ነፍሶች እንደ ዋዛ እየጠፉ በመሆናቸው ብዙዎቹም ደግሞ ለችግር እየተዳረጉ በመሆናቸው የተነሳ ለየት ባለ ሁኔታ ለእነዚህ ሀገራት ጸሎት እንዲደረግ ቅዱስነታቸው ጥሪ አቅርበዋል። ክርስቲያን ያልሆናችሁ ወንድሞቼና እህቶቼ ለዚህ ለሰላም በምናደርገው ጸሎት ላይ ትሳተፉ ዘንድ ጥሪዬን አቀርባለሁ ያሉት ቅዱስነታቸው ሰላም የጋራ ጉዳያችን በመሆኑ የተነሳ ሁላችንም በህብረት ጸሎታችንን ወደ እግዚአብሔር ማቅረብ ይገባናል ብለዋል። ሰማያዊ የሆነ አባታችን የልጆቹን የጭቆናና የጭንቀት ድምፅ ሁልጊዜም ቢሆን እንደሚሰማ የገለጹት ቅዱስነታቸው ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል ካሉ በኋላ እኛም ብንሆን የእነዚህን በጦርነትና በስቃይ ውስጥ የሚገኙ ወገኖቻችንን ጩኸት በመስማት እያንዳንዳችን በሕሊናችን ውስጥ ሰላም ይሰፍን ዘንድ እኔ ምን አስተዋጽኦ ማድረግ እችላለሁ የሚለውን ጥያቄ መጠየቅ እንደሚገባ ቅዱስነታቸው ገልጸው በእርግጥ የእያንዳንዳችን ጸሎት አስፈላጊ ቢሆንም መጸለይ ብቻ ግን በቂ አይደለም። እያንዳንዳችን ማንኛውንም አይነት ግጭቶች ለማስወገድ የራሳችንን ጥረት ማድረግ ይገባናል ካሉ በኋላ ቡራኬን ሰጥተው ለዕለቱ የነበረውን ዝግጅት አጠናቀዋል። ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥር 28 2010 ዓ.ም ዕለታዊ ስርጭታችንን ነው። የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን የአንድ ዳኛ የፍርድ አሰጣጥ ሂደት ፍትሐዊ መሆን አለበት ማለታቸው ተገለጸ። ለዝርዝሩ ዮሐንስ መኮንን።
የቅድስት መንበር ዋና ጸሐፊ ካርዲናል ፔትሮ ፓሮሊን አንድ ዳኛ በፍርድ አሰጣጥ ሂደት ፍትሐዊ መሆን እንደሚገባ አሳሰቡ። የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን ዳኛ በፍርድ አሰጣጥ ወቅት በፊቱ የቆመው ሰው እንደሆነ በማስተዋል ፍትሕ መስጠት እንደሚያስፈልግ አሳስበዋል። የፍትሕ ዓመት መጀመሪያ ምክንያት በማድረግ ባሳረጉት የመሥዋዕተ ቅዳሴ ሥነ ሥርዓት ላይ ባሰሙት ንግግር ፍትሕንና እውነትን ለማግኘት የሚደረግ ጥረት አስፈላጊ እንደሆነ አስገንዝበዋል። በቫቲካን ውስጥ የቤተሰብ እናት ቅድስት ማርያም ጸሎት ቤት ባሳረጉት መሥዋዕተ ቅዳሴ ሥነ ሥርዓት ላይ የቫቲካን የፍትሕ ቢሮዎች ባለሥልጣናት፣ ጠበቆችና ሠራተኞች ተገኝተዋል። ካርዲናል ፔትሮ ፓሮሊን በንግግራቸው አንድ ዳኛ ወንጀል የፈጸመው ግለሰብ አልፎ አልፎ እንደሚያጋጥመው የተናቀ ወይም ድሃ ቢሆንም እንኳ ሰው መሆኑን መርሳት የለበትም ብለው በማስከተልም ወንጀለኛ ሰው የተሳሳተ፣ በወንጀሉ የተጸጸተ፣ በፍርሃትም የተዋጠ እንደሆነ አስረድተዋል። ካርዲናል ፔትሮ ፓሮሊን በማከልም በፍትሕ አሰጣጥ ሂደት ሁለት መንገዶች እንዳሉ አስረድተው እነርሱም ማስተዋልና ሚዛናዊ መሆን ናቸው ብለዋል። ማስተዋል ሲባል ጥንቃቄ በተሞላ መልኩ ሁኔታዎችን በማገናዘብ በእርጋታና በማስተንተን ጸሎትንም በማድረግ ጥርጣሬ ውስጥ የተገባ ከሆነም የሌሎችን ምክር በመጠየቅ የሚከናወንና በመጨረሻም ፍትሕ አሰጣጥ ላይ ሊታዩ የሚችሉትን አሉታዊና አወንታዊ ክብደቶችን ማገናዘብ መቻል ነው ብለዋል። ካርዲናል ፔትሮ ፓሮሊን እንደገለጹት የፍትሕ አሰጣጥ ሂደት በተራቀቀ ዕውቀት ላይ የተመሠረተ ሳይሆን ሕጋዊ መሆኑን ማረጋገጥና ሰብአዊነትን የተላበሰ የተፈጥሮ ዕውቀት የታከለበት መሆን እንደሚገባ አሳስበዋል። ከዚህ ደረጃ ተነስተ ፍትህንና እውነትን ለማግኘት የሚደረግ ጉዞ ለውቀቱ ታማኝነትን በማጎናጸፍ ለፍትህ ሂደትም ህጋዊነት እንዲኖረው ለማድረግ ያስችላል ብለዋል።
በሮም በሚገኘው የላቴራን ጳጳሳዊ ዩኒቨርሲቲ ውስጥ ዓለም አቀፍ የወጣቶች ፌስቲቫል መዘጋጀቱ ተገለጸ። ለዝርዝሩ ዮሐንስ መኮንን።
በሮም ከተማ በሚገኘው የላቴራን ጳጳሳዊ ዩኒቨርሲቲ ውስጥ ዓለም አቀፍ የወጣቶች ፌስቲቫል መዘጋጀቱ ታወቀ። በላቴራን ጳጳሳዊ ዩኒቨርሲቲ ውስጥ ዓለም አቀፍ የወጣቶች ፌስቲቫል እንደሚካሄድ የዩኒቨርሲቲው አስተዳዳሪ የሆኑት ብፁዕ አቡነ ኤንሪኮ ዳልኮቮሎ አስታውቀዋል። የወጣቶች ቤተ ክርስቲያን በሚል ርዕስ ከየካቲት 30 እስከ መጋቢት 1 ቀን 2010 ዓመተ ምህረት ድረስ በወጣቶች ሐዋርያዊ አስተዳደር ዙሪያ የሚነጋገር ዓለም አቀፍ ፌስቲቫል በሮም የላቴራን ጳጳሳዊ ዩኒቨርሲቲ ውስጥ እንደሚካሄድ ታውቋል። ይህ የወጣቶች ፌስቲቫል በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጽኑ ፍላጎት በመጪው ጥቅምት ወር 2011 ዓመተ ምህረት በወጣቶች ጉዳይ ላይ ለሚወያይ የጳጳሳት ሲኖዶስ ሰፊ አስተዋጽኦን ሊያበረክት ይችላል ተብሏል። ይህን የወጣቶች ፌስቲቫል በሮም የሚገኘው የላቴራን ጳጳሳዊ ዩኒቨርሲቲ ከፔንስልቬንያው ቪላ ኖቫ ዩኒቨርሲቲ ጋር በመሆን በጋራ ያዘጋጁት እንደሆነ ለማወቅ ተችሏል። በሮም የላቴራን ጳጳሳዊ ዩኒቨርሲቲ ዋና አስተዳዳሪ የሆኑት ብፁዕ አቡነ ኤንሪኮ ዳልኮቮሎ እንደገለጹት በወጣቶች ሁለንተናዊ እድገት ላይ የሚወያይ የጳጳሳት ሲኖዶስ በዩኒቨርሲቲው ዓለም ለሚገኙ ወጣቶችም በጣም አስፈላጊ እንደሚሆን አስረድተዋል። አቡነ ኤንሪኮ ዳልኮቮሎ እርሳቸው በሚያስተዳድሩት ዩኒቨርሲቲ ውስጥ ከመላው ዓለም የመጡ ተማሪዎች እንደሚገኙ ጠቅሰው ይህም የተለያዩ ባህሎችን ያማከለ የወጣቶችን እምነትና ጥሪያቸውን በጥልቀት የሚመለከት ገንቢ ውይይት እንደሚካሄድ ያላቸውን እምነት ገልጸዋል። በማከልም የወጣቶችን የእምነት አካሄድ በተመለከተ በአውሮፓ፣ በአፍሪቃና በኤስያ ወጣቶች መካከል ሰፊ ልዩነት እንዳለ አስረድተዋል። በዩሮ አትላንቲክ አካባቢዎች የወጣት እምነት ተጨባጭ በሆኑት የተለያዩ ፍልስፍናዎች የተበረዘ ነው ብለዋል። ያም ሆኖ አሉ ጳጳሱ፣ መልካም ዓለም የሚመሠረተው ለውጥን በሚሹ ጽኑ ፍላጎት ባላቸው በወጣቶች እንደሆነ የዩኒቨርሲቲው ዋና አስተዳዳሪ የሆኑት ብፁዕ አቡነ ኤንሪኮ ዳልኮቮሎ አስረድተዋል። ዩኒቨርሲቲው ካዘጋጀው ፌስቲቫል ምን ይጠበቃል ያሉት አቡነ ዳልኮቮሎ በእርሳቸው አስተያየት ቤተ ክርስቲያን በወጣቶች መንፈሳዊና ማኅበራዊ ሕይወት ዙሪያ ስትከተል ለቆየችው መንገድ ተጨማሪ አዳዲስ ሐሳቦችን በማፍለቅ ለአዲሱ ትውልድ በሚስማማ መልኩ አቅጣጫን ለመቀየስ ይረዳል ብለዋል። የትኛውን የቤተ ክርስቲያን አካሄድ ዘይቤን ወጣቶች ይፈልጋሉ የሚለውን መሠረታዊ ጥያቄን ለመመለስ የሚያስችል የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ሐሳብ በመጥቀስ የሚከተለውን ብለዋል። የተሻለ ዓለም የሚገነባው ለወጣቶች ምስጋና ይግባቸውና ወጣቶች ለለውጥ ካላቸው ፍላጎት ተነሳስተው በሚያበረክቱት የሐሳብና የተግባር አስተዋጽኦ ነው ብለዋል። በሮም በሚገኘው የላቴራን ጳጳሳዊ ዩኒቨርሲቲ የዓለም አቀፍ ሐዋርያዊ አገልግሎት አስተዳደር ጥናት ዘርፍ ዳይሬክተር የሆኑት ፕሮፌሰር ጁሊዮ ካፕሪ እንደገለጹት ፌስቲቫሉ የተለያዩ የቤተ ክርስቲያን ምሁራንን ባህላቸውንም የሚያሳትፍ በመሆኑ ውጤታማ እንደሚሆን ያላቸውን እምነት ገልጸዋል። የዘንድሮ ፌስቲቫል ካለፉት በተለየ መልኩ ሽልማት የሚያስገኙ ውድድሮች ስላሉ ወጣቶች በቤተ ክርስቲያናቸው ውስጥ ቁምስናቸው የሚገኝበትን ሁኔታ በማጤን በሥራ ቢተረጎም ጥሩ ይሆናሉ የሚሏቸውን ሐሳቦች የሚያቀርቡበት ይሆናል ብለዋል። የወጣቶች ፌስቲቫል እንደመሆኑ የወጣቶችን ሐሳብና የልባቸውን መሻት በመረዳት ለራሳቸው ብቻ ሳይሆን ለመላው ኅብረተሰብ ማበርከት የሚችሉትንና ኅብረተሰቡ ለእነርሱ ሊያበረክት የሚችለውን በትክክል ለመረዳት ጥሩ አጋጣሚ እንደሚፈጥር ፕሮፌሰር ጁሊዮ ካፕሪ አስረድተዋል። ፕሮፌሰሩ በማከልም የዚህ ፌስቲቫል ዋና ጠቀሜታው ሐዋርያዊ አገልግሎትን ፍሬያማ ለማድረግ የሚረዱ ሐሳቦች የሚቀርቡበት፣ ወጣቶችን የምናዳምጥበት፣ ቤተ ክርስቲያንም ወደፊት ለወጣቶች በሚበጅ ሐዋርያዊ አገልግሎት ላይ እንድታስብበት የሚጋብዝ በመሆኑ አስፈላጊ ፌስቲቫል ነው ብለዋል። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።
አመታዘመናትሉ የሚቆጠሩ በሱ ላይ በቻውን ግኖ ይኑራል በፍጥረቱሉ የበላይ ማሳለፍን እጂ ማለፍን አያውቅን ሱፋኑ ጽኑነ አሂል ነጋነግ ብዙሉ ንጉሶች ብዙሉ ስልጣና ሁሉን አሳልፎ ብቻውን ለሚኖረው